አብረን የምንመለከተው ይህንን እንግዲህ የጀመርነውን የአባታችን ሆይ ጸሎት በዛ ውስጥ ያለውን በእውነት ኢየሱስ ክርስቶስ ለደቀ መዛሙርቱ ያላቸው ምንድን ነው? በዛ የጸሎቱ ሐሳብ ውስጥ እንግዲህ እግዚአብሔር ለእኛም ሊለን የፈለገው ነገር አለ እና ያንን እንግዲህ ስንኝ በስንኝ ወይም ደግሞ እንግዲህ ቃላት በቃላት ቀስ እያለን እናየዋለን። የሚገርመው ጠጋብዬ ባነበብኩት ባጠናሁት ቁጥር በጣም ማያልቅ ውስጡ በጣም ብዙ ነገር ያለበት እንደሆነ ሆኖ አግኝቼዋለሁኝ እና እንግዲህ እግዚአብሔር በረዳን መጠን ይህንን ነገር አብረን እንመለከታለን። ወንድሜ ጆሲ እንደተለመደው ያግዘናል በንባብ። ማቴዎስ ወንጌል ምዕራፍ 6 ከ1 እስከ 18 ያለውን ሐሳብ ያነብልናል። ከዛ አብረን የእግዚአብሔርን ቃል እንመለከታለን።
በጌታ በኢየሱስ ክርስቶስ አነባለሁ። የማቴዎስ ወንጌል ምዕራፍ 6 ለሰዎች ትታዩ ዘንድ ምጽዋታችሁ በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከብሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋትን ስታደርግ ምጽዋት በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ። በስውር የሚያይ አባትህ በግልጥ ይከፍልሃል። ስትጸልዩ እንደ ግብዞች አትሆኑ፣ ለሰው ይታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልዩ ወደ እልፍኝህ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላችኋልና፣ ስትጸልዩ እንደ እነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ እንዲህ ጸልዩ፦ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛ ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎችም እንደ ጦመኛ ሊታይ ፊታቸውን ያጠፋሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትንም ታጠብ። በስውር የሚያይ አባት በግልጽ ይከፍልሃል።
አሜን። ጌታ ይባርክህ ወንድሜ ዮሴፍ። በአጠቃላይ ምዕራፍ 6 ከቁጥር 1 እስከ 18 ባለው ሐሳብ ውስጥ በግላችን ከእግዚአብሔር ጋር ስላለን ግንኙነት ነው የሚናገረው። ያ ደግሞ ከእግዚአብሔር ጋር ያለን ግንኙነት ለታይታ የምናደርገው ሳይሆን ራሱ እግዚአብሔር የሚመለከተው፣ ከዛ ደግሞ ራሱ እግዚአብሔር ደግሞ መልስን የሚመልስበት የሆነ ግንኙነት ነው። ጸሎታችን ባለፈው ስንነጋገር በተለይ ከእግዚአብሔር ጋር ያለንን ግንኙነት በርዝመቱ ሳይሆን በእኔና በእናንተ ለእርሱ ባለን መሰጠትና ከእርሱ ጋር ባለን ቅርበት ውስጥ የሚታይ ነው። ለዚህ አባት ሆይ የሚለው ቃል ወይም ደግሞ የሰማዩን አባት ስናይ ስንመለከት በዛ ውስጥ የተመለከትነው ነገር አለ እና አባታችን ሆይ በሰማይ የምትኖር ብሎ የሚለው ሐሳብ እግዚአብሔር ሩቅ የሆነ ነገር ግን ቅርብም የሆነ እግዚአብሔር ረቂቅም ደግሞም ቅርብም የሆነ አምላክ እንደሆነ ተመልክተናል። በዚህኛው አሁን እንግዲህ ኢየሱስ ክርስቶስ ስምህ ይቀደስ ብሎ በሚለው ሐሳብ ውስጥ የምናየው ነገር ሰማይ የሚኖረው ምድርን ደግሞ ማደሪያው ያደረገውን አምላክ ነው። ሰማይ የሚኖር ምድርን ማደሪያው ያደረገ ስለ እግዚአብሔር የእግዚአብሔር ቃል ሲናገር ሰማይ ዙፋንህ፣ ምድር የእግርህ መረገጫ ይለዋል አይደለ? ስለዚህ እግዚአብሔር በዚህ ማንነቱ ማለት ነው እንግዲህ በሰማይ የሚቀመጥ እግሩ ወደ ምድር የሚደርስ እና ማለት ያንን ግዙፍነቱን ትልቅነቱን ለማሳየት መጽሐፍ ቅዱስ የተናገረውን ቋንቋ ስንመለከት ይሄ ስምህ ይቀደስ የተባለውን አምላክ እንዴት ነበረ የቀደሙቱ ሐዋርያቶች ደቀ መዛሙርቶች ኢየሱስ የሚናገረውን ነገር ይረዱት የነበረው በምን መንገድ ነበረ? እኔና እናንተ የአባታችን ሆይን ጸሎት በግዕዙ አቡነ ዘበሰማያት ነው የሚባለው አይደለ? ያንን በልማድ እንለዋለን አይደለ? ከልጅነታችን ጀምረን የምንለው ቋንቋ ነው። ከመላመዳችን የተነሳ ብዙ ትርጉም አይሰጠንም፣ አንድን ነገር በቃ ስለምናውቀው አይነት ነገር ስለሚመስል። ነገር ግን ይሄ ስምህ ይቀደስ የሚለው ልመና፣ በነገራችን ላይ ልመና ነው እንዲህ ብላችሁ ጸልዩ ብሎ ሲል ስለ ልመና ነው የሚያወራው። ስምህ ይቀደስ ብሎ ሲል ለእግዚአብሔር ቅድስናን እየጨመርንለት አይደለም። እግዚአብሔር የሆነ ቅድስና ስለጎደለው ያንን ነገር ትንሽ እንጨምርለት የሚል አይደለም። ወይም ደግሞ ይሄ የጎደለበትን ነገር እኛ ልናሟላለትም አይደለም። የእግዚአብሔር ማንነት የእግዚአብሔርነት ጎደሎ አይደለም። በቃ እግዚአብሔር ሙሉ ነው። በቃ እግዚአብሔር በማንነቱ የሆነ ነገር አንሶታል ብለን የምንለው አምላክም አይደለም። ኢየሱስ ክርስቶስ ይሄንን አምላክ ማንነቱን በጣም እንድንረዳው ይፈልጋል። የእስራኤልን ሕዝብ ስትመለከቱ እግዚአብሔር ከችግራቸው ይልቅ ወደ እነርሱ ሲመጣ ስለ ማንነቱ ነው የሚነግራቸው። የእስራኤልን ታሪክ ወደ ኋላ ሄዳችሁ ስትመለከቱ ስታነቡ፣ የትኛውም ቦታ ላይ እግዚአብሔር ስለ ችግራቸው አይደለም የሚነግራቸው፣ ስለ ማንነቱ ነው የሚነግራቸው። ኢየሱስ ይህንን አባት በሰማይ የሚኖረውን ይሄ አባት ቅርብ የሆነውን ይህንን አባት ደግሞ ስሙ እንዲቀደስ እኔና እናንተ ስሙን እንድንቀድስ እግዚአብሔር ሲያድን ወይም ደግሞ ማዳኑን የራሱን የእግዚአብሔርን የአብን የማዳን እቅድ በመፈጸም ቅድሳን ቅድስናውን በማያሸማ ሁኔታ እንዲታወቅ ይህንን ጸሎት እንድንጸልይ ኢየሱስ ፈልጓል። ምክንያቱም ማዳኑን በእርሱ ቅድስና ውስጥ ወይም ደግሞ በስሙ መቀደስ ውስጥ የሚገለጥ ስለሆነ ይሄ በክርስቶስ አማካኝነት ያዳነንን አምላክ በክርስቶስ ኢየሱስ የዳንበትን ጌታ ስናከብረው እኔና እናንተ ወደ እርሱ ስንመጣ የሚገርመው ነገር ኢየሱስ ክርስቶስ ይህንን ጸሎት ጸልዩ ብሎ ሲል ራስ ተኮር አይደለም ጸሎቱ፣ እግዚአብሔር ተኮር ነው። ምክንያቱም አብን ነው አይደለ? አባትን ነው አይደለ? ስምህ ይቀደስ ብሎ የሚጀምረው ያ የነዚህን ሰዎች የጸሎት ፍላጎታቸውን ጥያቄዎቻቸውን እንዲያቀርቡት ኢየሱስ አስቀድሞ የሰጣቸው የጸሎቱ ምሳሌ ፓተርኑ አባታችን ሆይ በሰማያት የምትኖር ስምህ ምን ይሁን? ይቀደስ። ይሄ እግዚአብሔርን ማዕከል ያደረገ እግዚአብሔርን ዋናነት እግዚአብሔር የነገሮች ሁሉ መገኛ ምንጭ ስለሆነ ጸሎቱን ፓተርኑን ስትመለከቱ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት ይሄ የእግዚአብሔርን ማዕከላዊነት በጣም የጠበቀ ነው። የእኛን ማንነት የሚገልጥ የሚያሳይ አይደለም ማለት እግዚአብሔር ስለ እኔና ስለ እናንተ ግድ የሚለው አምላክ እንደሆነ አሁን ባነበብነው በምዕራፍ 6 ከቁጥር 1 እስከ 18 ባለው ሐሳብ ውስጥ ያንን ከዛም ቀጥሎት ባሉት ቁጥሮች ውስጥ መመልከት ማየት እንችላለን። ጸሎት የሚጀምረው ወገኖቼ በራስ ፍላጎት ላይ በማተኮር አይደለም። ጸሎታችን የሚጀምረው የእግዚአብሔርን እግዚአብሔርነት በማየት በመረዳት እግዚአብሔርን በማምለክ ራስን ከእርሱ ፈቃድ ጋር በማስማማት ወደ እግዚአብሔር መጥተን የምንፈልገውን ለማግኘት ሳይሆን ከእግዚአብሔር ማንነት የሚጀምር እርሱን ከመረዳትና ከማወቅ የሚነሳ መነሻው ያ የሆነለት ማለት። በእግዚአብሔር ፊት የቀረቡ ሰዎች በሕይወታቸው ውስጥ የሆነውን ነገር ስትመለከቱ ከዛ ጋር በጣም የተገናኘ ነው። ስምህ ይቀደስ ብሎ ሲል ቅድም እንዳልኩትኝ ይሄ መቀደስ የሚለው ቃል እንግዲህ እዚህ ጋር በተቻለ መጠን በጥንቃቄ የግሪክ ቃል ምናም ብዬ ለማለት እጠነቀቃለሁ። ምክንያቱም ግሪክ ክላስም አልወሰድኩኝም እውቀቱም የለኝም። ግን በጣም ይሄ ቋንቋ የሚገርማችሁ ነገር ያለው ትርጉም በጣም ሰፊ ነው። ይሄ አንዳንድ ፋንሲ የሆኑ ቃላቶችን መርጠን ማወቃችንን ለማሳየት ምናምን አይደለም። ግን ይሄ መቀደስ የሚለው ቃል አንድን ነገር ልዩ ክብር መስጠትን፣ መለየትን ወይም ደግሞ እንደ ልዩ የሆነ ቅዱስ መሆኑን ማሳያ ነው። ይሄ መቀደስ ይሄ የሚቀደሰው የተቀደሰው ማንነት ስምህ ይቀደስ። ስምህ ይቀደስ ብሎ ሲል የአይሁዳውያኑ የጸሎት ግንዛቤ ባለፈው ስንናገር ሁለት በተለይ በአይሁዳውያኑ የጸሎት ሐሳብ ውስጥ ሁለት ነገሮች አሉ። አንደኛው ቅዱስ ወይም ደግሞ ካዱሽ ከሚለው ጋር የሚሄድ ሐሳብ ከዚህ ጋር ቃል ጋር የሚገናኝ ነው። ይሄ ቃል መለኮታዊ የሆነውን የእግዚአብሔርን በአማርኛ ተገብሮ ወይም ደግሞ በእንግሊዝኛው ፓሲቭ የሆነውን የእግዚአብሔርን አደራረግ የሚያሳይ ይህን በሥነ ሥርዓት በደንብ አጥንቼ አንብቤ ነው ይዤ መጣሁት። ይሄ ፓሲቭ የሆነውን አባባል ወይም ደግሞ ይህንን ሰዋስብ ሲያስረዱት ይህንን ሐሳብ የግድ የምናገርበት መሠረታዊ ምክንያት ከዚህ በኋላ ለምንለው ነገር ቁልፍ ስለሆነ ነው። ስምህ ይቀደስ ብለው ሲሉ አይሁዳውያኑ ለእኛ የሚገባን የእግዚአብሔርን ስም ይቀደስ የሚለው ቋንቋ እግዚአብሔርን በቀጥታ ላለማዘዝ ማለት ነው። ይሄ ፓሲቭ የሆነው ቃል አሁን በሰዋሰው ወይም ደግሞ በግራመር ውስጥ አክቲቭ እና ፓሲቭ የሚባል ነገር አለ አይደለ? በዛ ውስጥ ይሄ እግዚአብሔርን በቀጥታ ላለማዘዝ ስምህ ይቀደስ ብለው ሲሉ እግዚአብሔር አንተ ራስህ ቅዱስ ነህ፣ የተቀደስክ አምላክ ነህ፣ ያንን ቅድስናህን በስምህ ውስጥ ግለጠው አሳየው። እግዚአብሔርን በቀጥታ ላለመጥራት በጣም ጥንቃቄ ያደርጋሉ ካላቸው ፍርሃትና ካላቸው አክብሮት የተነሳ። ስለዚህ እግዚአብሔር ስሙን እንዲቀድስ ቀዳሹ ራሱ እግዚአብሔር ስለሆነ ስምህ ይቀደስ፣ በሰማይ ያለው አባት በምድር ስምህን ምን አድርገው ቀድሰው። ኢየሱስ ክርስቶስ መለኮታዊ የሆነውን ይህንን ማንነት እነዚህ ሰዎች እንዲረዱት ሲፈልግ የእግዚአብሔርን ስም በቀጥታ ሳይጠሩት፣ ነገር ግን እርሱ ነገሩን በመፈጸምና በማድረግ ስሙን ይቀድስ ዘንድ ይሄ ጸሎት እግዚአብሔር ራሱ ዋና ተዋናይ የሆነበት ጸሎት። ስምህ ይቀደስ ብለን ስንል እግዚአብሔር ራሱ በእኛ ሕይወት ውስጥ ራሱን የሚቀድስና የሚያሳይ አምላክ፣ አብ በስሙ እንዲከብር እንዲከበር። ስለዚህ እግዚአብሔር አስቀድሞ ቅዱስ ስለሆነ እኛ ለእርሱ ቅድስና የምንጨምርለት ነገር የለም። ስምህ ይቀደስ ብለን ስላለው ለእግዚአብሔር ብዙ ጩኸት ስላሰማንለት አላ ለእግዚአብሔር በጣም ትልቅ የሆነ ማይክሮፎን ገጥመን ስላስነገርንለት ትልቅ የሆነ አይነት ማንነት እንዲሰማ ዋናደርገው እሱ ስሙን ሲቀድስ ስሙን የሚቀድስ ቅዱስ የሆነ ጻድቅ የሆነ ቸር የሆነ አምላክ ነው። ቅድስና ወይም ደግሞ መቀደሱን በታሪክና በሕይወታችን ውስጥ እግዚአብሔር የሚከስ የሚያሳይ የሚገልጥ አምላክ እግዚአብሔር ስሙ ማንነቱ እኔና የናንተ ተጨማሪ ነገር የማያስፈልገው። አንዳንድ ጊዜ በልማድ አንድ ታዋቂ ሰው ሲመጣ ወይም ደግሞ ወደ ጌታ ሲመለስ በጣም ደስ ይለናል አይደለ? ምክንያቱም በቃ ጌታ በደንብ ይታወቅልናል ብለን አይነት ስሜት ይሰማናል። ግን ስህተት ነው። ስህተት የሚሆንበት ምክንያት ምንድን ነው? እሱ ይሄ እግዚአብሔር ተጨማሪ ነገር መጥቶለት የሆነ ነገር የሚጨምርለት አምላክ ስላልሆነ መጽሐፍ ቅዱሳችን የጠፋ ነፍስ ወደ ጌታ ሲመለስ መዳንን ሲያገኝ በሰማይ ታላቅ ደስታ ይሆናል ይላል አይደለ? ስለዚህ ፕሬዚደንቱ የዚህ ሀገር ፕሬዚደንት በጌታ ይሆኑ አይሆኑ እርግጠኛ ባልሆንም አሁን እሳቸው ጌታን አገኙ ቢባል በጣም ለየት ያለ እልልታና ጭብጨባ በሰማይ አይሰማም። የሆነ የማይታወቀውም ሰውዬ በጣም ታች በእግዚአብሔር መልክና አምሳል የተፈጠረውም ሰውዬ ወደ ጌታ ሲመጣ በመላእክቱ ዘንድ የሚሰማው እልልታ፣ በመላእክቱ ዘንድ የሚሰማው የምስጋና ድምፅና ትልቅ የተባለውም ሰውዬ ሲመጣ የሚሰማው ድምፅ አንድ አይነት ነው። እግዚአብሔር ስሙ ነው። ይሄ ስሙ እንዲቀደስ መጽሐፍ ቅዱሳችን በተለይ በዛን ዘመን የነበሩት የቀድሞ የአይሁዳውያኑ ልማድ ስምን የሚያዩበት እይታ በጣም የተለየ ነው። ምክንያቱም መጽሐፍ ቅዱስ ዘመን የነበሩት ሰዎች ስምን ማንነትንና በዓለም ላይ ካለው ድርሻ ጋር በጥብቅ የተቆራኘ እንደሆነ በጣም ያምናሉ። እግዚአብሔር አሁን ወደ ኋላ ስለምንመጣበት እኔ ቀድሜ ከሐሳቤ እንዳልሄድ አይታችሁ እንደሆነ ጠላቶቻቸው የእግዚአብሔርን ስም ሰምተው ፈሩ ይላል አይደለ? ስሙ ከማንነቱ ጋር በጣም የተገናኘ ነው። የእግዚአብሔርን ስም ሲነገር ጠላቶቻቸው የሚፈሩበት ምክንያት የእሱ ማንነት ከእሱ ስም ጋር የተገናኘ ስለሆነ፣ የተቀደሰ አምላክ ስለሆነ የከነአንን ምድር እግዚአብሔር አሳልፎ ሲሰጣቸው ሰላዮቹ ሄደው በሰለሉ ጊዜና ከተማዋ ውስጥ በገቡ ጊዜ ከተማዋ ተዘጋች አይደለ? ሰላዮች ገብተዋል። እዛ ረአብ የምትባለው ሴት ምንድን ያለችው? የእናንተ አምላክ እግዚአብሔር ያደረገውን ነገር ስለሰማን ልቡ የሰው የህዝቡ ልብ ሁሉ ምን አድርጓል? ርዷል። የማን አምላክ? የእናንተ አምላክ እግዚአብሔር። ይሄ ስም የሚገልጠው የሚያሳየው ነገር አለ። እኔና እናንተ ስምህ ይቀደስ ብለን በየቀኑ ስንጸልይ፣ ባለፈው ስንናገር በአይሁዳውያኑ የጸሎት ልማድ በቀን ሶስት ጊዜ ይጸልዩ ነበር አይደለ? በቤተ ክርስቲያን ታሪክ ውስጥ ይሄ ጸሎት ሲጸለይ ሶስት ጊዜ በቀን ይጸለያል። ስለዚህ የሚጸልዩት ሰዎች ስምህ ይቀደስ ብለው ሲሉ በሕይወታቸው ውስጥ ይዘው የሚሄዱት ከባድ የሆነ ኃላፊነት አለ። አይታያችሁም? ይሄ እግዚአብሔር ስሙ የተቀደሰ ታላቅ የሆነ አምላክ የኔና የእናንተ ሕይወት በእኛው ሲገለጥ የሚታይበት አብርሃምን እንደ ምሳሌ ብንወስደው ምዕራፍ ዘፍጥረት የዘፍጥረት ምዕራፍ 17 ላይ አብርሃምን እግዚአብሔር ከጠራው በኋላ ሊባርከው ፈልግ አይደለ? የመጀመሪያ ያደረገው ነገር ምዕራፍ 17 ላይ ምንድን ነበር? ስሙን ይቀይረው አይደል? ምክንያቱም ስም ማንነትን አላማን ድርሻን የያዘ ስለሆነ ማለት ነው። ስለዚህ አብርሃምን የብዙዎች አባት ለማለት ሲፈልግ በጣም ጴንጤዎቹ እዚህ ጋር የሚጠቀሙበት ቋንቋ በጣም ይመቸኛል። አብርሃምን አብርሃም ነበራል አብርሃ መንፈስ ከተተበት ይላሉና መሃል ላይ የገባች እቺ ሃ የምትለዋ ቃል ማለት ነውና እኔና ዳኒ አንዳንዴ እንደዚህ ያደርገናል እንደ ጴንጤዎች ያደርገናልና ላንትና ነው ምናምን የሆነ ነገር አየና ቴክስት አደረገልኝና እንደ ጴንጤዎች ሊያደርገኝ ነው መሰለኝ አለ። አይ ተችላለ። እና አብርሃምን አብርሃም ብሎ ስሙን ሲለውጥለት የብዙዎች አባት መሆኑን የአብርሃም ይሄ የዕብራይስጡ ቃል ይሄ ማንነቱን ከእግዚአብሔር ተስፋ ጋር የተገናኘውን የዘላለሙን ኪዳን የያዘ ስለሆነ ስለዚህ ስለ አብርሃም ሲነገር ሁልጊዜ የእግዚአብሔር ኪዳን አብሯል። ስለ አብርሃም ሲነገር እግዚአብሔር ለሕዝቡ የተሰጠውን ተስፋ ያንን ሁልጊዜ ያገናኙታል። በታሪክ መካከል አይሁዳውያኑ ስለ አብርሃም ሲናገሩ የእግዚአብሔርን ያንን ተስፋ አንድ ላይ አብረው ያያይዙታል። ፈሪሳውያኑ ኢየሱስ ክርስቶስን እኮ ያሉት ምንድነው? እኛ አብርሃም አባት አለን አይደለ? ምክንያቱም የአብርሃም ማንነት ከኪዳን ጋር የተገናኘ ነው። ስሙ እንዲሁ የሆነ ታግ የተለጠፈበት አይደለም። አንዳንድ ስራ ቦታ ላይ ወይም ደግሞ አንዳንድ ስብሰባ ላይ ስትሄዱ አይታችኋል፣ እዚህ ላይ ታግ ይለጠፋል። ጀስት ምላችሁ ያንን ታግ ለጥፈው በቃ ሰውየው ያንን ስም ነው ያለው። በሀገራችን ሀብታሙ የሚባል ሰው ስም ስለሌለ እዚህ ሀብታሙ የሚባል ግን መናጤ ደሃ የሆነ ሰው ማለት ነው። እንግዲህ ሀብታሙ ይባላል ግን ምንም በቃ የለው ሌላ ስም እንዳለጠቀም አንዳንዶቻችሁ እዚያ ያላችሁና አትሊስት በርጭ ያስቤበትን የመጣሁትኝ እና ይሄ እግዚአብሔር ስምህ ይቀደስ ብለን ስንል እርሱ የተለየ ነገር ስለሚያገኝ ሳይሆን ነገር ግን ያ ስም በራሱ የያዘው ነገር ስላለ ነው ወገኖች። እግዚአብሔር በዘጸአት ምዕራፍ 20 ቁጥር 7 ላይ እግዚአብሔር የአምላክህን ስም በከንቱ አታንሳ ብሎ ሲላቸው እንዲሁ ስሙን እኮ በከንቱ ስላነሱ አይደለም፣ ያ አይደለም ነጥብ። እነዚህ ሰዎች ያንን ስም በተገቢ መንገድ ሊሰጥ የሚገባውን ክብር በኑሮና በማንነት አለመስጠታቸው ነው። እግዚአብሔር ወደ እስራኤል ሕዝብ ሲመጣ በዘጸአት ምዕራፍ 3 ቁጥር 14 እስከ 15 ባለው ሐሳብ ላይ ሙሴን ያለው ነገር ምንድን ነው? ሙሴ እግዚአብሔርን አለ ወደ እስራኤል ልጆች ሙሴም እግዚአብሔርን ወደ እስራኤል ልጆች ሄጄ የአባቶቻችሁ አምላክ ወደ እናንተ ልኮኛል ስላቸው ስሙ ማነው ብለው ቢጠይቁኝ። አሁን ስሙ ተገናኝ አይደለ? ያ የተቀደሰው ስም፣ ያ ስም ማንነት ያለው ስም፣ ያ ስም በዓለምም በምኖርበትም ሁኔታና ነገር ውስጥ ትርጉምን የሚሰጥ ስም፣ ድርሻ ያለው ስም። ስለዚህ ስሙ ማን ነው ብለው ቢጠይቁኝ ምን እላቸዋለሁ አለው። እግዚአብሔር ሙሴን እንዲህ አለው፣ እኔ ያለሁና የምኖር ነኝ። ስለዚህም የእስራኤል ልጆች ያለና የሚኖር ልኮኛል። ስሙ ስምህ የትኛው ይሄኛው ስም ሲቀደስ ያ እግዚአብሔር ያለና የሚኖር በምንም ነገር ውስጥ የማይለካ ምንም ነገር ከእርሱ ጋር ሊስተካከል የማይችል። ከዛ ቀጥሎ ምን ይለዋል? የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሆነው እግዚአብሔር ወደ እናንተ ልኮኛል። ስሜም ይለዋል፣ ስሜም ለዘላለም ይኸው ነው። ወደፊት በተከታታይ በሚነሳው ትውልድ ሁሉ የምታሰበው በዚህ ስም ነው ብለህ እስራኤል ልጆች ንገራቸው። ወገኖች ይሄ ስም ስምህ ይቀደስ ብለን ስንል ያለው የሚያደርገው የሚሰራው ነገር አለ። የሚቀደሰው ይሄ ስም የኔና የእናንተ የእሱን የመቀደስ ሳይሆን ነገር ግን የእርሱ ማንነት ስሙን ስለሚቀድስ ይሄ ስም ባከበሩት ዘንድ በእውነት ያከበረ ዳዊትና ጎልያድን ታስታውሳላችሁ። በአንደኛ ሳሙኤል ምዕራፍ 17 ላይ ጎልያድ ሰይፍና ጦር ይዞ በመጣ ጊዜ ዳዊት ያለው ነገር ምንድን ነው? እሱ አንተ ጦርና ሰይፍን ይዘህብ ይመጣ፣ እኔ ግን አለ በሰራዊት ጌታ በእግዚአብሔር ስም ምን አድርግብሃለሁ? እመጣብሃለሁ። በቃ አሁን ስታስቡት ይሄ ስም በጣም ከጀርባው ያለው ይሄ ልቀቱ፣ ግዝበቱ፣ ትልቅነቱ፣ ታላቅነቱ፣ ገናናነቱ በቃ ጠላቱ ሲመጣ አይ እኔ የምመጣው በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁኝ። እግዚአብሔርን ስም ወገኖቼ መጥራት ማለት የርሱን መገኘትና ስልጣን መጥራት ማለት ነው። እግዚአብሔርን ስም መጥራት ማለት የሱን መገኘትና ስልጣን በሰማይ ያለው እግዚአብሔር በምድር የሚታየውና የሚገለጠው እግዚአብሔር። ይሄ ስሙ በጣም ልዩ መገኛው ነው። እግዚአብሔር ምጥቁነቱን ሳይለቅ በጣም ይሄ ትራንሰንደንት ይሉታል አይደለ በፈረንጅኛ ቋንቋ፣ ምጥቁነቱን ሳይለቅ ስሙን በመስጠትና ስሙን በቤተ መቅደስ በመገኛው ስር በማድረግ ለህዝቡ በጣም ቅርብነቱን የሚያሳይ አምላክ። የእስራኤልን ህዝብ እግዚአብሔር ሲገናኘው ይገናኝ የነበረው በምንድን ነበረ? ስሙን በማደሪያውስ በማድረግ ነው አይደለ? እግዚአብሔር አለ ሲባል ያ የእግዚአብሔር ስም አለ። እግዚአብሔር የስሙ ማንነት ሲጠራ እስራኤላኖቹ ይገባቸዋል። ይሄ እግዚአብሔር አለ፣ የተፈራው ክብሩ እግዚአብሔር አለ። እግዚአብሔር በሰማያት ይኖራል፣ ነገር ግን እግዚአብሔር በምድር ደግሞ ስሙን በህዝቡ መካከል ያደርጋል። ይሄ ቅርብ የሆነው አምላክ እግዚአብሔር በዘዳግም ምዕራፍ 12 ቁጥር 11 ላይ ከዚያም ማለ አምላካችሁ እግዚአብሔር ለስሙ ማደሪያ እንዲሆን ወደሚመርጠው ስፍራ ብሎ ለእስራኤላውያኖቹ ትእዛዝ ሲሰጣቸው እንመለከታል። የእስራኤል ህዝብ ከእግዚአብሔር ጋር በነበራቸው ግንኙነት እግዚአብሔር በስሙና በማንነቱ ቅድስናውን ማንነቱን ይገልጥና ያሳይባቸው ነበር። ይህንን ሲያደርግ በተለይ የእስራኤል ህዝብ ከእግዚአብሔር ጋር ባላቸው ግንኙነት በኃጢአት እግዚአብሔርን በመበደል በሚገኙበት ጊዜ የሚመጣባቸው ነገር ምንድን ነው? እሱ በጠላቶቻቸው ይማረካሉ፣ በጠላቶቻቸው እጅ ይወድቃሉ፣ ወይም ደግሞ ይሰደዳሉ፣ ይበተናሉ። በጣም የሚገርመው ነገር እግዚአብሔር ስሙን ሲያድስና ስሙን መልሶ በእነሱ መካከል ደግሞ ሲያከብር ሲቀድስ ስትመለከቱት እግዚአብሔር በሕዝቅኤል መጽሐፍ ምዕራፍ 36 ላይ ስለዚህ ጌታ እግዚአብሔር እንዲህ ይላል ያዕቆብን አሁን ከስደት መልሰዋለሁ፣ ለእስራኤል ሕዝብ ሁሉ ራራለታለሁ፣ ስለ ቅዱስ ስሜም እቀናለሁ። ስለማን? ስለ ቅዱስ ስሜ። ምክንያቱም እነዚህ ሰዎች በእግዚአብሔር የተመረጡ በእግዚአብሔር የተጠሩ እግዚአብሔር የለያቸው የእግዚአብሔር ቅዱስ ስም የሚጠራባቸው ሰዎች ናቸው። የብሉይ ኪዳንን ታሪክ እንዲሁ ስትመለከቱት የእስራኤል ሕዝብ በሚበሉት በሚጠጡት በአለባበሳቸው የተቀደሱ ነበሩ። ለምን? የተሸከሙት ስም አለ። የእስራኤል ሕዝብ የሚታወቅበት መለያው ማንነቱ የሚያመልከው አምላክ ነው። ስለዚህ ይሄ ሕዝብ ሲበተንና የእግዚአብሔርን ሕዝብ የእግዚአብሔርን ስም ሲያስነቅፍ እየተነቀፈ ያለው የእግዚአብሔር ስም ነው። እነዚህን ሰዎች እግዚአብሔር ሲመልሳቸው ለስሙ በመቅናት ምን ያደርጋል? ይመልሳቸዋል። ሰለሞን አንደኛ ነገሥት ምዕራፍ 8 ላይ የጸለየው ጸሎት ባሪያህ ወደዚህ ቦታ የሚያቀርበውን ጸሎት ተሰማ ዘንድ ስሜ በዚያ ይሆናል ወዳልከው ወደዚህ ስፍራ ወዳለው ቤተ መቅደስ ዓይኖች ሌትና ቀን የተከፈቱ ይሆኑ። ማን? ስሜ ወዳለበት። እግዚአብሔር በርሱነቱና በክብሩ በማንነቱ ያንን ቤት መጥቶ ቢገባበት አይበቃው ማለት ነው። ነገር ግን የእግዚአብሔር ስም የእግዚአብሔር ማንነት የእግዚአብሔር ክብሩ የእግዚአብሔር ስልጣኑ በዛ ስፍራ መኖሩን ለማሳየት ምን አለ? ስሜ በዚያ ይሆናል ወዳልከው በዚያ ስፍራ ወዳለው ቤተ መቅደስ ዓይኖች ለተቀን ይከፈቱ። የእስራኤል ሕዝብ እግዚአብሔርን ሲበድል እግዚአብሔር የሚያደርገው ነገር ምንድነው? እሱ ክብሩ ነው አይደለም የሚሄደው? ባለፈው ሳምንት ማነው ወንድማችን ሲራክ ነግሮናል አይደል? የእግዚአብሔር ክብር ሲሄድ ስሙ ይሄዳል ማለት ነው። ይሄ ካቦድና ኢካቦድን ስትመለከቱት እኮ እግዚአብሔር የመገኘቱና ያለመገኘቱ ማለት እነዛ እቃዎች እኮ አሉ። የእቃዎቹ ልዩነት የእግዚአብሔር መገኘት ነው። የኔና የእናንተ መቀደሳችንና በዛ ጽድቅ ውስጥ መታየታችን የእግዚአብሔር በእኛ ላይ የመኖሩ ምስጢር ነው። ስምህ ምን ያደርግ? ይቀደስ። ስለዚህ አንተ በማደሪያ ሆነ ስማ፣ የምድር ህዝቦች ሁሉ እንደ ገዛ ህዝብህ እንደ እስራኤል ስምህን በማወቅ እንዲፈሩህ የሰራሁትም ይህ ቤት ስምህ የሚጠራበት ቤት መሆኑን እንዲያውቁ ባዕዱ ሰው የሚጠይቅህን ሁሉ አድርግ። ወገኖች የእግዚአብሔር ስም እንዲቀደስ ስንጸልይ ዓለም ሁሉ እርሱ ማን እንደሆነ እንዲያውቅ እንዲከበር እናደርጋለን። ምን ብለን ስንጸልይ? ስምህ ይቀደስ። ስምህ ይቀደስ ብለን ስንጸልይ የምንጨምርለት ሳይሆን ነገር ግን ለእሱ ስልጣን በመገዛትና ለእርሱ መኖራችንን ስናሳይለት እግዚአብሔር የእስራኤል ሕዝብ ለእርሱ እንዲለዩለት እንዲቀደሱለት ያም የእግዚአብሔርን ቅድስና ቅዱስ የሆነውን ስም ሊያሳዩ የሚችሉበት መንገድ እንደሆነ አሁን በዚህ ባነበብናቸውና ባየናቸው መጽሐፍ የመጽሐፍ ቅዱስ ክፍሎች ውስጥ ማየት እንችላለን። የእግዚአብሔር ሕዝብ በታዛዥነትና በአምልኮ ስሙን ሊያከብሩት ሲያከብሩት ወይም ደግሞ ግብዝነት በሌለበት ሕይወት ከአመጽ በራቀ ለጽድቅ በተሰጠ ሕይወት ለእርሱ መኖር ስንችል ይሄ ስም ምን ያደርጋል? ይቀደሳል። ይህን ስም እኔና እናንተ የምናደርገው የትኛውም ጽድቅ የትኛውም ጥሩ የሚባል ነገር ምንም ነገር አይጨምርለትም። ለእርሱ ግን በተለየንለት መጠንና ለእርሱ በኖርንለት መጠን ግን ይሄ ስም ምን ያደርጋል? ይቀደሳል። ስለዚህ ይሄ ጸሎት ብቻ አይደለም ማለት ነው። በጣም ከጸሎት ያለፈ ትርጉም አለው። ስምህ ይቀደስ ብለን ስንል ቀዳሹ እግዚአብሔር እኛን ለእርሱ በመለየት የእርሱ መሆን እንድንችል በዛም ደግሞ አሕዛብም ዓለምም ማየት የምትችለውን ነገር በእኛ እንዲያደርግ እግዚአብሔር የእስራኤልን ሕዝብ በእነርሱ ውስጥ ያደረገውን ነገር ስንመለከት በጣም ከዚህ ጋር የተገናኘ እንደሆነ እንመለከታለን። ታላቁን ስሜን እቀድሳለሁኝ እግዚአብሔር መልሶ በመሰብሰብ ነፃ በማውጣት ሌላኛው ከዚህ ጋር በጣም የሚሄደው ትርጉም እንግዲህ እግዚአብሔር ቅድስናውን ሲገልጥ በሰዎች ወይም ደግሞ በእኔና በእናንተ ይገልጣል። እግዚአብሔር ደግሞ በስተመጨረሻ ስሙን ማንነቱን በገሃድ በግልጽ በማሳየት ስሙን ይቀድሳል። ሁለተኛ ጴጥሮስን ስናጠና አንድ ቃል ዳኒ በጣም አስተምሮናል። ያስተማረን ቃል ፓሩሲያ የሚል ቃል ነው። ፓሩሲያ ማለት ይሄ የመመለስ የጌታን መመለስ የሚያሳየው ቃል ማለት ነው። ስለዚህ ይሄ የእግዚአብሔርን የመጨረሻውን ማለትም በተስፋ የሚጠበቀውን ስምህን ቅድስ የሚለው ቃልና ቋንቋ እግዚአብሔር በማንነቱ ሲገለጥ ለአንዴና ለመጨረሻ ጊዜ በዓለማት ሁሉ ላይ ስሙ ተቀድሶ የሚታይበት ማንነት እኔና እናንተ በክርስቶስ አማካኝነት በሞትና በትንሣኤው የማዳኑን እውነት በማግኘት ይሄንን መንግሥት ወራሾች ሆነናል። ይሄ መንግሥት ተበስሯል አይደለ? ይሄ ወንጌል የምስራቹ በክርስቶስ ሞትና ትንሣኤ በእርሱ መምጣት ተነግሯል ታይቷል። ይሄ የእግዚአብሔርን የመጨረሻ መምጣት ስሙን መቀደሱ ወይም ደግሞ ስሙን ማሳየቱ ይሄ ተማጥኖ ያለውም ጸሎትም ጭምር ነው። ተማጥኖ ምንድን ነው? እሱ በምንኖረው ኑሮ ውስጥ እግዚአብሔር ስሙን ይቀድሳል። እግዚአብሔር ደግሞ ለአንዴና ለመጨረሻ ጊዜ በሚነፋው መለከት አማካኝነት ስሙን ምን ያደርጋል? ይቀድሳል። የክርስቶስ ዳግም ምጽአት ማለት ነው። የክርስቶስ ዳግም ምጽአት የመጨረሻ እግዚአብሔር በቃ የመጨረሻ ገናና የሆነውን ማንነት የሚገልጥበት ማለት ነው። ይሄንን ፓሩሲያ የሚለውን ቃል በተለይ የሮማውያኑ የሚረዱበት ምሳሌ ያለው ትርጉም በጣም ለየት ያለ ነው። በጥንቱ ዓለም በተለይ በዛ በሮማውያኑ ዘመን አንድ ንጉስ ወይም ደግሞ አንድ የሮማ ገዢ አሸናፊ ሆኖ ሲመጣ ይሄ ፓሩሲያ ይባላል። ፓሩሲያ የሚባለው ቋንቋ ንጉሱ እየመጣ ስለሆነ ታላቅ የሆነ ዝግጅት አድርጉ፣ በቃ መንገዱን አጽዱት፣ ነገሮቹን ሁሉ ስርዓት አስይዙ። ማን እየመጣ ነው? ያ የሚጠበቀው ንጉስ ወደ ከተማው እየመጣ ነው። ስምህ ይቀደስ የሚመጣው ንጉስ ያ የተቀደሰው ንጉስ ያ ሲመጣ ጠላቶቹን ለመጨረሻ ለአንዴና ለመጨረሻ ጊዜ የሚቀጣው ንጉስ። ንጉሱ ከተማዋ አቅራቢያ ሲደርስ የከተማዋ ታዋቂ ሰዎች፣ ህዝቦች ተሰብስበው ያን ጊዜ በነበረው ባህል ውስጥ ለማጀብ ይቀበሉታል። ሆ ብለው ይወጣሉ። ንጉሱ ሲመጣ በከተማዋ ላይ ያለውን ስልጣን ለማሳየት፣ ፍርድን ለመስጠት፣ ባለስልጣንነቱን ለመግለጥ ስሙን ምን ያደርጋል? ይቀድሳል። ይህን ስም ወገኖቼ ስምህ ይቀደስ ብለን ስንል ይሄ ጽድቅ የመጨረሻ የሚገለጥበት ጽድቅ የሚታይበት ተንበርክከን ስምህ ይቀደስ ብለን ስለተነሳን አይደለም። የእግዚአብሔርን ስም የሚቀድሰው የኔና የእናንተ ለእርሱ የተቀደሰው ማንነት እርሱ በእኛ ላይ መሆኑ መታያዎቹ መሆናችን የቤተ መቅደሱ መቀደስ የእግዚአብሔር መገኘት ነው። ያንን ስፍራ የተቀደሰ እንዲሆን ያደረገው በእስራኤላውያኖቹ ልማድ ሁለት አይነት የመርከስ ልማድ አለ። አንደኛው ሞራላዊ የሆነው መርከስ ነው። ሌላኛው ደግሞ ስርዓታዊ የሆነ መርከስ ነው። ስርዓታዊው መርከስ ሰው ቁስል ካለበት ወይም ደግሞ ለምጥ ካለው እንደነዚህ አይነት ነገሮች ያ ከሥርዓት ጋር የተገናኘ ነው፣ በሥርዓት የሚነጹበት ነው። ሌላኛው ደግሞ ሞራላዊው የሆነው ነው። ነገር ግን እግዚአብሔር አሁን እኔና እናንተን ሲቀድሰንና ሲለየን እኛ የነበርንበትን ማንነት በመለወጥ የርሱ በማድረግ ማለት ነው። ጻድቅ ያልነበረንን ሰዎች ጻድቃን ተብለን እንድንጠራ አድርጎናል አይደል? ወገን ያልነበርነውን ሰዎች ወገን እንድንሆን አደረገ። ጠላቶች የነበርነውን ሰዎች ወዳጆች አደረገ። ቅድስና የሌለንን ሰዎች በርሱ ጽድቅና ቅድስና ቅዱሳን ተብለን የምንጠራ ሰዎች አደረገ። ይሄ ቅድስና ወገኖቼ በዓለም ሁሉ ዘንድ እንዲታይ እንዲታወቅ እኔና እናንተ በተስፋም የምንጠብቀውም ጸሎት በመሆንም የምንጠብቀው ጸሎት ስምህ ምን ያድርግ? ይቀደስ። በጣም በማርያም ህይወት ውስጥ ሁለቱን ነገሮች ታገኙታላችሁ። ማርያም ኢየሱስ ክርስቶስን ጸንሳ የወለደችዋ ድንግል ማርያም ማለት ነው። በእርሷ ህይወት ውስጥ የምታዩት ነገር ምንድነው? እሱ ምን ብላ ጸለየች? ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓልና ስሙ ቅዱስ ይሁን። በጣም የሚገናኘው ሊንክ የሚያደርገው እዚህ ጋር ነው። ስሙ ቅዱስ ይሁን ማለት ማርያም ለእግዚአብሔር በጽድቅ በመመረጥ እግዚአብሔር በእርሷ ላይ እንዲከብር ራሷ ለይታለች። ከዛ ደግሞ ክርስቶስ በእርሷ በማደር ደግሞ ስሙን ያደርጋል፣ ይቀድሳል። ለካ ስምን መቀደስ ማለት ለእርሱ በመለየት ራስን በመስጠት እሱ በእኛ ህይወት ውስጥ ክርስቶስን ማሳየት መግለጥ ሲችል ነው። ሁለቱ ነገሮች ሊንክ ሲያደርጉ ማለት ስምህ ይቀደስ፣ የእግዚአብሔር የማዳን ስራው መገለጫ መሆን ስንችል ማርያም የእግዚአብሔርን ስም ቅዱስ መሆኑን የተናገረችው እግዚአብሔር ለእሷና ለሕዝቡ ባደረገው የማዳን ሥራ ውስጥ ነው። እኔና እናንተ እግዚአብሔር ይህን ያደርጋል ይላል ይህንን ተናግሯል ብለን ከማለት ውጪ የማርያም ያ የእሷ በእሷ ህይወት ውስጥ የተገለጠው ነገር በለኛ ላይ ይገለጣል ወይ? ባጭሩ ማርያም እግዚአብሔር በታሪክ ውስጥ ያደረገውን ታላቅ ሥራ አይታ ለእርሱ ተገቢውን ክብርና ምስጋና በመስጠት ሕይወቷንም ጭምር ለእርሱ በመስጠት ያሳየች ሴት ነበረች። ስለዚህ ወገኖቼ እኔና እናንተ ስምህ ይቀደስ ብለን ስንል የእውነት ይሄ ነገር ገብቶናል? ከእግዚአብሔር ጋር ባለን ግንኙነት ቀን በቀን የምንጸልየው ጸሎት፣ በፊቱ የምንገኝበት ማንነት፣ ይሄ ማለት እናንተን ለመኮነን አይደለም፣ ጀስት ራሳችንን ለመጠየቅ በጣም ይሄ እግዚአብሔር የቸገራቸውን ያልጡትን የነበሩበትን ለማድረግ ሳይሆን ነገር ግን እግዚአብሔር ሙሴን ሲልከው ማላከኝ ብዬ ልበላቸው ብሎ ሲል እሱ እኔ የሆንኩት እርሱ ልኮኛል ብለ ስሙን ነው አሬ ላከላቸው። ወገኖች ይሄ ስም በእኔና በእናንተ ሊታይ በሚገባበት መጠንና ልክ በጸሎታችን ውስጥ ተገልጧል ታይቷል ወይ? ሰማይ የሚኖረው ምድርን ማደሪያው ያደረገው እግዚአብሔር ማለት ሰዎች እኮ እግዚአብሔርን ያመሰግናሉ አይደለ? ክፉ የሆኑ ሰዎችም እንዴት አደርክ ስንላቸው እግዚአብሔር ይመስገን ይላሉ። የእውነት ግን ያ ነው ወይ ቋንቋው በእኔና በእናንተ ህይወት ውስጥ? ስሙን ስንቀድስ አምልኮ የተሞላበት አክብሮት በህይወታችን ይገለጣል። ስሙን ስንቀድስ በንስሐ በታማኝነትና በቅንነት በፊቱ እንድንመላለስ ያደርገናል፣ የግል ህይወታችን ማለት ነው። ስሙን ስንቀድስ አሕዛብ ሁሉ እግዚአብሔርን እንዲያውቁ ምክንያት እንሆናለን። እርሱ ሲያድን ስሙን ይቀድሳሉ። እግዚአብሔር በሚያደርገውና በሚሰራው ስራ ውስጥ በሐዋርያት ስራ ውስጥ አይታችሁ እንደሆነ እግዚአብሔር ከሚሰራው ስራ የተነሳ እግዚአብሔርን መፍራት በዙሪያቸው ሆነ ይላል አይደለ? ምክንያቱም እግዚአብሔር በእነርሱ መካከል ስሙ ይከበር ስለነበረን። ጳውሎስ ሌሎቹም ሐዋርያቶች በሚያደርጉት ነገሮች ያንን የተመለከቱ ሰዎች በኢየሱስ ክርስቶስ ስም አጋንንትን ለማውጣት ሞከሩ ይላል አይደለ? ነገር ግን አጋንንቱ ምን አላቸው ይላል? ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ። ስለዚህ ይሄ ስም ከስም ያለፈ ልንገዛለት የሚገባበት ማንነት ነው። ስሙን ስንቀድስ በምኞት ብቻ ሳይሆን በቃሉ ተስፋ እግዚአብሔር የጀመረውን ይፈጽማል ብለን በማመን እንለምናለን። ይሄ ዳግም ምጽአት። ስለዚህ አምልኮ፣ የግል ሕይወት፣ ወንጌልና ዳግም ምጽአት እነዚህ ነገሮች አሉበት። እኔም እንደናንተው የዚህ እውነት ተካፋይ ነኝ። ከእናንተ የተሻለ ህይወት የለኝ። ስለዚህ ወገኖቼ በጣም እንበርታ። ይሄ ሊቀደስ የሚገባው የእግዚአብሔር ስም በመካከላችን እንዲቀደስ፣ ሊታይ የሚገባው የእግዚአብሔር ጽድቅ እንዲታይ፣ በጣም ልንወደውና የኔና የእናንተን ማንነት ሊይዘው የሚገባው እርሱ እንዲይዘው። ከችግሮቻችን በላይ ነው እግዚአብሔር ወገኖች፣ ከምናስበው በእጆቻችን ካሉ በጣም ከሚያስጨንቁ ነገሮች በላይ እግዚአብሔር ሁላችንንም